እና ነጋት ቡላ አመሰገን ታፋና ማራቱ ትፋ The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ አጉሜ 5 2012 ዓ.ም ተመረጠ ዝግጅታችን ጀመረ።
ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው።
የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሸገር ፓርክን በተመለከተ ከሰጡት አስተያየት የተቀነጨበ ነው ያደመጣችሁት። ሙሉን ዘገባ ባብይ ርዕስ ታደምጣላችሁ። በ2.4 ቢሊዮን ብር ወጪ የተሰራው አዲሱን የካጁራ ወደብ የኮንክሪት መንገድ ግንባታ ተጠናቀቀ። ዘገባ ይኖረናል። ዛሬ የኢትዮጵያውያን አዲስ ዓመት የ2013 ዓመተ ምህረት ዋዜማ ነው። የተጠናቀቀውን የ2012 ዓመተ ምህረት በተመለከተ የነዋሪዎችን ግምገማ፣ የገበያ ሁኔታና ሌሎች ዝግጅቶችንም ይዘናል። እና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ደቡብ አፍሪካዊው ጸረ ዘረኛው ስርዓት አክቲቪስትና ጠበቃ ጆርጅ ቢዞስ በሞት ተለዩ። በተለይም የሚታወቁት የእውቁን ኔልሰን ማንዴላ ጠበቃ በመሆን ነበር። ትውልደ ግሪክ የሆኑት ቢዞስ በሁለተኛው የዓለም ጦርነት ወቅት በስደተኛነት ወደ ደቡብ አፍሪካ እንደሄዱ ቤተሰባቸው ገልጿል። በ92 ዓመት ዕድሜያቸው በተፈጥሮ ህመም ምክንያት በቤተሰባቸው ተከበው እንዳረፉ ቤተሰባቸው ዛሬ አስታውቋል። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ትላንት ባወጡት መግለጫ የሀገራችን የህግን ስር ነበሩ ብለዋል። እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ጸረ የነጮቹ ዘረኛ ስርዓት ሆነው በመታገላቸው ለረጅም ጊዜ በእስር ሲማቆቁ የነበሩትን ኔልሰን ማንዴላንና ጓዶቻቸውን በጥብቅና ቆመውላቸዋል። ማንዴላ ከእስር ተፈተው በሀገሪቱ የመጀመሪያው ጥቁር ፕሬዚደንት በሆኑበት ወቅት ከዓለም እጅግ ተራማጅ የተባለውን ህገ መንግስት በማርቀቅ በኩል ሚና እንደነበራቸው ተገልጿል። ጆርጅ ቢዞስ ለዲሞክራሲያችን ስኬት እጅግ ትልቅ አስተዋጽኦ ያበረከቱ የህግ ሰው ነበሩ ሲሉ ፕሬዚደንት ራማፎሳ አሞግሰዋቸዋል። የእሳቸው ህልፈት እንደተሰማ ከከፍተኛ የመንግስት ባለስልጣኖች እስከ ሰፊው ህዝብ ድረስ ከፍተኛ የሀዘን ስሜት እንደተንጸባረቀ ተገልጿል። ዩናይትድ ስቴትስ ከቻይና ወታደራዊ ኃይል ጋር ግንኙነት አላቸው የተባሉ ከ1000 በላይ የሚሆኑ የቻይና ዜጎች ቪዛ ማለት የይለፍ ፈቃድ ማገዷን አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትላንት ያወጣው መግለጫ ቪዛው የታገደው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር ባለፈው መጋቢት 29 በፈረሙት አዋጅ መሰረት ነው ይላል። አዋጁ ኢላማ ያደረገው ቻይና ውስጥ ከህዝባዊ ሐርነት ሰራዊት ጋር ግንኙነት ባላቸው ዩኒቨርሲቲዎች እና ኮሌጆች የተማሩት እንደሆነ ተገልጿል። የትራምፕ አስተዳደር ቻይናውያኑ ተማሪዎች ወደ ዩናይትድ ስቴትስ የመጡት የአእምሮ ንብረት ለመስረቅና የቻይና የኢኮኖሚና ወታደራዊ ዘርፎችን ለማዳበር ነው ሲል ይከሳል። ቻይና በበኩሏ ዋሽንግተንን በፖለቲካዊ የማዋከብ ተግባርና በዘረኝነት ከሳለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ የኮቪድ-19 ዜናዎች። የምዕተ ዓመቱን ተልዕኮ ማቀድ መጀመር ያለበት ጊዜ አሁን ነው ሲል የዓለም የኤቪዬሽን ኢንዱስትሪ አሳስቧል። ተልዕኮውም አስተማማኝ የሆነ የኮቪድ-19 ክትባት መድኃኒት በዓለም በቀላሉ በማይደረስባቸው አካባቢዎች ለሚኖሩት በቢሊዮኖች ለሚቆጠሩ ሰዎች እንዲደርስ ማድረግ ነው። ዓለም አቀፉ የአየር መጓጓዣ ማህበር ዛሬ ያወጣው መግለጫ 7.8 ቢሊዮን ለሚሆኑ ሰዎች የክትባት መድኃኒት ለማድረስ 8000 ቦይንግ 747 የጭነት አይሮፕላን እንደሚያስፈልግ አስገንዝቧል። የዓለም አቀፉ የአየር መጓጓዣ ማህበር ዋና ስራ አስኪያጅ አሌክሳንደር ደ ጁኒየት የሃይነቱ ተግባር ለዓለም አቀፍ የጭነት ኢንዱስትሪ የምዕተ ዓመቱ ተልዕኮ ይሆናል ብለዋል። በዓለም ደረጃ በኮቪድ-19 የሞቱ ሰዎች ቁጥር ከ900,000 በላይ ደርሷል። ዩናይትድ ስቴትስ ውስጥ ዋናው የተላላፊ በሽታዎች ጠቢብ የመድኃኒት አምራች የሆነው አስትራዘኒካ ኩባንያ ለቫይረሱ ክትባት መድኃኒት ለማግኘት በሚደረገው ጥረት የሙከራ ሂደቱን ማቆሙ ለመድኃኒቱ አስተማማኝነትና ውጤታማነት የተሰጠውን ክብደት ያመለክታል ብለዋል። የሙከራው ሂደት በተለያዩ የክትባቱ መድኃኒት ደረጃዎች የሚደረገው አስተማማኝነቱንና ውጤታማነቱን ለማረጋገጥ ሲባል መሆኑን መረዳት አስፈላጊ ነው ሲሉ ዶክተር አንቶኒ ፋውቺ ትናንት አስገንዝበዋል። ፋውቺ የዩናይትድ ስቴትስ ብሔራዊ የአለርጂና የተላላፊ በሽታዎች ተቋም ኃላፊ ናቸው። ግዙፉ የብሪታንያና የስዊድን የመድኃኒት አምራች ኩባንያው የመድኃኒቱን ሙከራ ለጊዜው ያቆመው በፈቃደኝነት የክትባቱ መድኃኒት የተሰጣት ሴት በመታመሟ ነው። የክትባቱን መድኃኒት ሙከራ ያቆመው ገና በሚገባ ማጥናት ስላለበት ነው ብለዋል ከፍተኛ ተደማጭነት ያላቸው ፋውቺ። በሙከራ ወቅት በሚገባ ለመረዳት ያልተቻለ ህመም ሲከሰት የሙከራውን ጥረት ቆም ማድረግ የተለመደ አሰራር ነው። ምክንያቱም የሙከራውን ተአማኒነት ለማረጋገጥ ሲባል ምርመራ ማካሄድ አስፈላጊ በመሆኑ ነው ይላል ኩባንያው ያወጣው መግለጫ። አስትራዘኒካ በሙከራ ላይ ያለውን ክትባት የሰራው ከብሪታንያው ዩኒቨርሲቲ ኦክስፎርድ ጋር በመተባበር ነው። የኮቪድ-19 ክትባት እንዲሆን እየተሰራበት ያለው መድኃኒት ዩናይትድ ስቴትስን፣ ብሪታንያን፣ ደቡብ አፍሪካንና ህንድን ባካተቱ በርካታ ሀገሮች ሰፊ የሁለተኛና ሶስተኛ ደረጃ ሙከራ ሲደረግበት መቆየቱ የሚታወቅ ነው። ኩባንያው ስለተከሰተው የበሽታ አይነት አልተናገረም። በኒውዮርክ ታይምስ ጋዜጣ በዘገበው መሰረት ግን መድኃኒቱ እንዲሞከርባት የፈቀደችው ሴት ብሪታንያ የምትገኝ ሲሆን ብዙውን ጊዜ ለቫይረሱ በመጋለጥ ሊገጥም የሚችል የአከርካሪ አጥንት ምርቀዛ ደርሶባታል። ነገር ግን የታመመችው በክትባቱ ምክንያት ይሁን በሌላ ገና እንዳልታወቀ ጋዜጣ መጠቆም አልቀረም። አስትራዘኒካ የክትባቱን መድኃኒት ሙከራ ለጊዜው እንደሚያቆመው ከመግለጹ በፊት ከሌሎች 8 የመድኃኒት አምራች ኩባንያዎች ጋር በመሆን አንድ የክትባት መድኃኒት አስተማማኝነቱና ውጤታማነቱ ከመረጋገጡ በፊት የዩናይትድ ስቴትስ መንግስት ተቆጣጣሪዎች እንዲያጸድቁላቸው ላለመጠየቅ ቃል ገብተዋል። የክትባቱ መድኃኒት እንዲጸድቅ ወይም ደግሞ ለአስቸኳይ ሁኔታ ጥቅም ላይ እንዲውል የማጽደቅ ማመልከቻ የሚያቀርቡት አስተማማኝነቱና ውጤታማነቱ በሶስተኛ ደረጃ ሙከራ በኩል ካለፈው በኋላ እንዲሁም የዩናይትድ ስቴትስ የምግብና የመድኃኒት ጠቢባንም የሚገኙባቸው ተቆጣጣሪ ባለስልጣኖች ካጠኑት በኋላ ብቻ መሆኑን የ9 ኩባንያዎች ዋና ስራ አስኪያጆች አስታውቀዋል። ምንጊዜም ቢሆን ቅድሚያ የምንሰጠው ለሚከተሙት ግለሰቦች ደህንነት ነው ሲሉ ከፍተኛ ስራ አስኪያጆቹ አስገንዝበዋል። ኩባንያዎቹ ባልተለመደ መልክ እንዲህ አይነት ቃል የገቡት በፍጥነት የክትባት መድኃኒት እንዲቀርብ በኩባንያዎች ላይ የፖለቲካ ጫና እየተደረገ ነው የሚል ስጋት ስላለ መሆኑ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በህዳር ወር መጀመሪያ ላይ የሚደረገው የአሜሪካ ምርጫ ከመድረሱ በፊት የኮቪድ-19 ክትባት ሊገኝ ይችላል ሲሉ በተደጋጋሚ ሲናገሩ ቆይተዋል። በመጨረሻም የአውሮፓ መማክርት ፕሬዚደንት ቻርልስ ሚቸል በቤላሩስ ላይ ማዕቀብ የመጣሉ ሀሳብ እንዲፋጠን ጥሪ አድርገዋል። የተለያዩ የተቃውሞ መሪዎች ከታሰሩ በኋላ ነው ባለስልጣኑ ጥሪውን ያቀረቡት። ቤላሩስ ውስጥ በፖለቲካ ምክንያት ሰዎችን ማሰርንና በግዴታ ከሀገር ማስወጣትን ያካቱት የፖለቲካ ወከባዎች መቆም አለባቸው ሲሉ ሚቸል ትናንት በትዊተር ገጻቸው ገልጸዋል። የቤላሩስ ባለስልጣኖች መላ የፖለቲካ እስረኞችን መፍታት አለባቸው፣ የዜጎችን የመናገርና የመሰብሰብ መብት ማክበር አለባቸው በማለትም አክለዋል። ረጅም ጊዜ ስልጣን ላይ በቆዩት አሌክሳንደር ሉካሸንኮ ላይ የሚካሄደው ተቃውሞ በቀጠለበት በሆነ ወቅት ከእስር ተርፈው ከነበሩት 2 የተቃውሞ ካውንስል አባላት አንደኛው ማንነታቸው ባልታወቀ የሀገሪቱ ባለስልጣኖች መታሰራቸው ታውቋል። አብረዋቸው የሚሰሩት ግሬግ ጀርመን በተናገሩት መሰረት ጠበቃ ማክሲም ዝናክ ጭንብል ባጠለቁ ሰዎች ከአስተባባሪው ካውንስል መስሪያ ቤት ተወስደዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። ቮይስ
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጳጉሜ 5/2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አትቪያ ማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ርጭትን ለመክታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ሸገር ፓርክ ወይም መናፈሻ የሀገረ ኢትዮጵያ ኩሩ ታሪክን የሚዘክር ማዕከል እንደሆነ ተነገረ። ለሀገሪቱ ምጣኔ ሀብት ማንሰራራትም ትልቅ ድርሻ ይኖረዋል ተብሏል። ይህ ፓርክና ሌሎች የተሳኩ ታላላቅ ስራዎች ተባብሮ መስራት ያለውን ትልቅ ፋይዳ የሚያሳይ ነው ሲሉ የሀገሪቱ ፕሬዝዳንት ሀሳባቸውን አጋርተዋል። መለስካቸው አመሃ ዝርዝር አለው።
ለአዲስ አበባና ለኢትዮጵያ ሕዝብ የአዲስ ዘመን ስጦታ ሆኖ የቀረበው ሸገር ፓርክ ዛሬ ሲመረቅ የሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴ ባደረጉት ንግግር ኢትዮጵያውያን የሚኮሩባትና የአፍሪካን ፖለቲካዊ መዲና የሆነችው አዲስ አበባ ይህን የመሰለ የሕዝብ መዝናኛ ስታገኝ ስሟም ደረጃዋም ከፍ እንደሚል አመልክተዋል። ከዚያም አልፎ ይህ ፓርክና ሌሎች ተመሳሳይ ግንባታዎች የሰመረ ፍጻሜ ሲያገኙ ክንውኖቹ ለኢትዮጵያውያን የሚያስተላልፉት መልእክት ከዚያም ከፍ ያለና የረቀቀ ነው ሲሉ ፕሬዚዳንቷ አመላክተዋል።
የሕዝብ መዝናኛ ቦታዎች የሏትም ተብላ የምትታማዋ ከተማችን አዲስ አበባን በሌላ ከፍታ ላይ የሚያስቀምጣትም ይሆናል። ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው።
የምርቃቱ ስነ ስርዓት የተካሄደበት ስፍራ የወንድማማችነት አደባባይ ተብሏል። ይህ አደባባይ በተለምዶ ፊት በር ተብሎ ከሚታወቀው ታላቁ ቤተ መንግሥት ካረፈበት ጉብታ ደረት ላይ የሚገኝ ስፍራ ነው። ቀድሞ ይህን ስፍራና አካባቢ ለሚያውቅ ሰው ዛሬ ያለበትን ሁኔታና መልክ ሲያስተውል በእርግጥ የሰው ልጅ ምድርን እንዲህ ሊያስውባት ይችላል የሚል ጥያቄ ራሱን ሳይመታው አይቀርም። በኢትዮጵያ የቻይና አምባሳደር ታንጂንም እዚህ አደባባይ ላይ ቆመው በእጅጉ መደነቃቸውን ሲያሸሽጉ እንዲህ ነበር ያሉት።
At the Friendship Square to celebrate the near completion of its construction. How about this square? Do you like it? I believe we all like it. You, me, the Prime Minister, Deputy Prime Minister, the President, everyone here.
ዛሬ በዚህ የወንድማማችነት አደባባይ የተሰበሰብነው ወደ ፍጻሜ የተቃረበውን ግንባታ ለመመረቅ ነው። ይህ አደባባይ እንዴት ነው? ወደዳችሁት? ሁላችንም እንደምንወደው አምናለሁ። እናንተ፣ እኔና ጠቅላይ ሚኒስትሩ። የወንድማማችነት አደባባይ ወቅታዊ የአዲሱ ዓመት አመሃ ወይም ስጦታ ነው። የአዲስ አበባ አዲሱ መለያ መልኳ ይሆናል። የወንድማማችነት አደባባይ በእውነቱ ውብ ነው። ብዙ ትልልቅ ገጽታዎች አሉት። አንደኛ የዚችን ታላቅ አገር የኢትዮጵያን ስልጣኔ ባህላዊ ብዝሃነትና አንድነት ያንጸባርቃል። 48 ሜትር ርዝመት ካለው በተለያዩ ቅርጻ ቅርጾች ከተዋበው ግድግዳ በእጽዋት ቅርጽ እስከታነጸው የዲስኩር መድረክ ድረስ ተዋህዶ በተሰሩት የሰው ልጆች የጉዞ መግለጫ መንገዶች በሚታየው ጥበባዊ ትዕይንት የወንድማማችነት አደባባይ የብሔረ ኢትዮጵያን ኩሩ ታሪክ የሚተርክ መዘክር ይመስላል።
የስራውን ስፋትና አስቸጋሪነቱን መገመት ይቻል ይሆናል። ይሁንና በትክክል የሚያውቁት እጃቸውንና አእምሯቸውን በስራ ላይ ያኖሩ ናቸው። ምስክርነታቸውን በአደባባይ ከሰጡት መካከል በኢትዮጵያ የቻይና ኤምባሲ የኢኮኖሚ ቆንስላ ሊዩ ዩ ስራው በእጅጉ ፈታኝም አስደሳችም እንደነበረ ተናግረዋል። በህይወት ዘመናቸው ሰርቻለሁ ከሚሉትም ትልቁ እንደሆነ አልሸሸጉም። ፕሬዚዳንት ሳህለወርቅ ዘውዴ የራሳቸውን ተመክሮና በስራና በሐሳብ ለደከሙትም ልባዊ ምስጋናቸውን ለግሰዋል።
ይህንን ፓርክ ለመጀመሪያና ከዛሬ በፊት ለመጨረሻ ጊዜ ያየሁት ጥቂት ወራት በፊት ነበር። ይሁንና እውነት ለመናገር ስራው ተጠናቆ በዚህ አጭር ጊዜ ለምረቃ ይደርሳል የሚል ምንም ግምት አልነበረም። ሌት ተቀን ቢሰራም እንኳን በአንድ ቀን ውስጥ ያለው 24 ሰዓት ስለሆነና 25ኛ ሰዓት ስለማይሰጠን አይደርስም የሚለው ድምዳሜ ላይ ደርሼ ነበር። ይሁንና እነሆ ዛሬ እዚህ እንገኛለን። ክቡር ጠቅላይ ሚኒስትር፣ ይህንን ታላቅ እቅድና ህልም ይዘው ከስር ከስሩ ተከታትለው ይኸው ተመስክሮልናል። አመራር ሰጥተውበት ለዚህ ለማብቃት ለአዲስ አበባና ለሀገራችን የአዲስ ዓመት ስጦታ እንዲሆን በማድረጉ በሁላችንም ስም አድናቆቴንና ልባዊ ምስጋናዬን ለመግለጽ ወጣል።
ሸገር መናፈሻ፣ እንጦጦና አንድነት ፓርክ እንዲሁም አምባሳደር ታንጃ እንዳሉት ከሆነ ዘመናትን ያስቆጠረው የኢትዮጵያ ስልጣኔ ማዕከላት ቱሪዝምን ለማልማት ትልቅ ሚና አላቸው። ኢትዮጵያ በድረ ኮቪድ-19 በብዙ ቱሪስቶች ከሚጎበኙት የዓለም አገሮች አንዷ ልትሆን ትችላለች፣ ትሆናለችም ብለዋል። በዚህ ምርቃት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ለቻይና አምባሳደር ታንጂየንና ለኢኮኖሚ ቆንስላዋ ሊዩዩ እንዲሁም ለኢትዮጵያውያን ባለሙያዎች የምስጋናና የመታሰቢያ ስጦታዎች አበርክተዋል። በሥነ ሥርዓቱ ላይ የሪፐብሊካን ጋርድ የኮማንዶና የአየር ወለድ አባላት ወታደራዊ ትርኢት አሳይተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካችሁ አማሃን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አዲሱን የካጁራ ወደብ መጠቀም የሚያስችል የ78 ኪሎ ሜትር የኮንክሪት መንገድ ግንባታ ተጠናቀቀ። ግንባታውን ለማጠናቀቅ 2.4 ቢሊዮን ብር ወጪ ሆኖበታል ተብሏል። ዝርዝሩን የወሎ ዘጋቢ መስፍን አራጌ ያሰማናል።
ከዲቼቶ በለሆይ የተገነባው 78 ኪሎ ሜትር መንገድ ለጥገና መቺ በአካባቢው ያለውን ከፍተኛ ሙቀት መቋቋም እንዲችል ተደርጎ የተሰራ ነው። በፌዴራሉ ትራንስፖርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር እንዳልካቸው ጸጋይ ለአሜሪካ ድምጽ ሬዲዮ እንደገለጹት የመንገድ ስራው የወጪ ገቢ ንግድ ከፍተኛ እንቅስቃሴ የሚደረግባቸውንና በጅቡቲ ድንበር የሚገኙ የአፋር አካባቢዎችን ኢኮኖሚያዊና ማህበራዊ ተጠቃሚነት ያረጋግጣል።
የገቢዎች ንግዳችንም ኮሪደር ስለሆነ የጅቡቲ ወደብ በጣም የተጨናነቀ ከመሆኑ ጋር ተያይዞ መንግስት ይዞ ካለው ውስጥ አንዱ የታጅራን ወደብ መጠቀም ነው። የታጅራ ወደብን ለመጠቀም አንዱ ይሄ መንገድ ነው። ዲቶ ተነስቶ እስከ በልሆ ከታጅራ ወደብ ጀምሮ እስከ በልሆ ከተማ ከዚህ በፊት ተመርቋል። ግን ከዛ ወደዚህ እስከ ዲቾቶ ድረስ ያለው ያልተሰራ ስለነበረ ደረጃውን በጠበቀ መልኩ እንዲሰራ ተደርጓል። ታጅራ ወደብ በጣም ትልቅ ኢኮኖሚያዊና ማህበራዊ ጠቀሜታ አለ። ከአፋር ወደ ሰሜን የሚሄዱ እንቅስቃሴዎችም ከጅቡቲ ወደብ ወደዛ የሚያቃልል በመሆኑ እንዲሁም ደግሞ ዲቼቶ ከሚባል ከተማ ወደ አሰብ ወደብ ጋር የሚያገናኝ ተገንጥሎ የሚሰሩ መንገዶችም 64 ኪሎ ሜትር የምታህል አለች። ያለቀ ስለሆነ አሰብ ጋርም የሚገናኝበት እድሉ ሰፊ ነው።
ከነባሩ አስፋልት መንገድ ይልቅ የሲሚንቶ ኮንክሪት ቴክኖሎጂ መሰረት አድርጎ መንገዱ እንደተሰራ ነው የተገለጸው።
አካባቢው ከፍተኛ የሆነ ሙቀት ያለበት ከመሆኑ ጋር ተያይዞ ከሌላው መደበኛው ከምንጠቀመው አስፋልት ይሄኛው ከፍተኛ ሙቀትም መቋቋም ይችላል። በሁለተኛው መልኩ ደግሞ በጣም ለረዥም ጊዜ ከ40 ዓመት በላይ አነስተኛ ጥገና ሊያገለግል የሚችል ለብዙ ጊዜ ሊያገለግል የሚችል መሆኑ አንድ ነው።
ይህም በአማካይ 40 ና 40 ዲግሪ ሴልሺየስ በላይ ይሞቃል የሚባልለትን የአካባቢውን ኃይለኛ ሙቀት ተቋቁሞ አገልግሎት እንዲሰጥ ያስችለዋል። ለዳይሬክተሩ ፖታሽን ጨምሮ በአካባቢው የሚገኙ የከበሩ ማዕድኖችን ለገበያ በማቅረብ የሀገርና የሕዝብ ተጠቃሚነትን ለማረጋገጥ በሚደረገው እንቅስቃሴ የመንገዱ መሰራት አይነተኛ ሚና ይኖረዋል ተብሏል።
አፋር ክልል የሚገኝ ከፍተኛ የሆነ ፖታሽ ክምችት አለ። ለሀገራችንም ትልቅ የውጭ ምንዛሬ ሊያስገኝ የሚችል ወደ ተለያዩ ሀገራት የሚላክ ሌሎች ማዕድናትም አሉ።
አንዳንድ አሽከርካሪዎች መንገዱ በሲሚንቶ ኮንክሪት መሰራቱ ከዚህ ቀደም በኃይለኛ ፀሐይ ምክንያት አስፋልት እየቀለጠ በሚፈጠረው የመሬት መንሸራተት የሚደርሰውን ሰብአዊና ቁሳዊ ጉዳት ያስቀራል ብለዋል። የመንገድ ስራውን በዘመናዊ ቴክኖሎጂ መስራቱ መልካም ቢሆንም መንገድ ሲታሰብ ሰብአዊ አገልግሎቶችም አብረው መታሰብ ይገባቸዋል ያሉት ደግሞ የከባድ ተሽከርካሪዎች የስነ ምግባርና ክህሎት መምህሩ ሰለሞን ገብረ ማርያም ናቸው።
ጅቡቲ ላይ ብዙ ሹፌሮች አይናችን እያየ እጃችን ላይ ይሞታል። አንደኛ የህክምና ኮስት በጣም ከፍተኛ ነው። ኪሳችን ያለውን ገንዘብ ያንን የህክምና ኮስት ይሸጥምን ለመታከም አያስችለንም እና ብዙ አሽከርካሪዎች ጊዜ የህክምና እርዳታ ባለማግኘታቸው ምክንያት ያሉ። አሁን ግን ሲታሰብ አንደኛ የህክምና እርዳታ መስጫ ጣቢያዎች ሊኖሩ ይገባል። በቀላልና ተመጣጣኝ በሆነ ዋጋ አሽከርካሪዎች የሚመገቡበት የሚያርፉበት ይሟላላቸው ይገባል።
2.4 ቢሊዮን ብር ወጪ ሆኖበታል የተባለውን መንገድ ለማጠናቀቅ 3 ዓመታትን ወስዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፈው ሳምንት አማራ ክልል ባካሄደው የሰላምና ምስጋና ቀን በዓል ላይ ተገኝተው ንግግር አድርገዋል። ባህር ዳር ከተማ የሚገኙ አንዳንድ ነዋሪዎች አቶ ሽመልስ ንግግር ባደረጉበት መድረክ ላይ የአማራን ሕዝብ ይቅርታ መጠየቅ ነበረባቸው ብለዋል። አስቴር ምስጋናው ዝርዝር አላት።
ከአንድ ወር በፊት የአቶ ሽመልስ ንግግር ነው በተባለ ድምፅ አባይን ተሻግረን ባህር ዳር ሄደን ከፊሎችን አሳምነን ያላመኑትን አደናግረን ቁማሩን በልተናል። አማርኛ ቋንቋን እያዳከምን ነው። ወደ አዲስ አበባ በህጋዊም ሆነ በህገ ወጥ መንገድ እያስገባን ነው፣ እየለወጥን ነው የሚሉና ሌሎችም መልእክቶች የተሰሙበት ንግግር መውጣቱ ይታወሳል። በአማራ ክልል በአንድ ዓመት ውስጥ በታየው ሰላም አስተዋጽኦ አበርክተዋል ለተባሉ የፖሊስ አባላትና ግለሰቦች እንዲሁም አጎራባሽ ክልሎች አበርክተውታል ለተባለ አስተዋጽኦ የክልሉ ርዕሰ መስተዳድር ተገኝተው ተሸልመዋል። በዚሁ ስነ ስርዓት ላይ የኦሮሚያና የቤንሻንጉል ጉሙዝ ክልሎች ፕሬዚዳንቶች ተገኝተው ንግግር አድርገዋል። የኦሮሚያው ፕሬዚዳንት አቶ ሽመልስ አብዲሳ ከአማራ ክልል ጋር አድርገዋል ላሉት የሰላም መስተጋብር የአማራ ክልላቻቸው ካባ ለብሰዋቸዋል። በመድረኩ ላይም አቶ ሽመልስ ባሰሙት ንግግር የኦሮሞና የአማራ ህዝቦች አንድ ናቸው ብለዋል።
ኢትዮጵያን ማፍረስ የሚፈልጉ ኃይሎች ብዙ ተመኝተዋል፣ ብዙ ሞክረዋል። ሁሉም ከነህልማቸውና ከነሙከራቸው ቀርተዋል። አሁንም ሀገራችን ትቀጥላለች። ከንቱ ምኞት ሁሉ ይፈርሳል፣ ኢትዮጵያ ትቀጥላለች። ከዛ ወደኋላ የሚመልስ አንዳች ኃይል የለም። የኢትዮጵያ ብልጽግና ይረጋገጣል። የኦሮሚያ ብሔራዊ ክልላዊ መንግስት ከአማራ ብሔራዊ ክልላዊ መንግስት ጋር ከሌሎችም ክልሎች ጋር ጠንክሮ እየሰራ ነው ያለው። የኦሮሞ ህዝብና የአማራ ህዝብ ለማለት ብቻ የሚባል ሳይሆን አንድና ያው የሆነ ህዝብ ነው። በዚህ ዘመን ያለ መሪዎች ብንችል ያንን ግንኙነት ማሳደግ ማጎልበት፣ ካጣትን ደግሞ እንቅፋት አለመሆን። ምክንያቱም ግንኙነቱ ከመሪዎች ከስርዓቶች በላይ ስለሆነ ስርዓቶችን መሪዎችን እየተሻገረ ለዘመናት በብዙ ፈተናዎች ውስጥ ተቋቁሞ እዚህ የደረሰ አንድነት ስለሆነ ይሄ አንድነት ደግሞ ለኢትዮጵያ ትልቅ መሰረት ነው። ኢትዮጵያን የሚያስቀጥለው መሰረት አንዱ የዚህ ሁለቱ ህዝቦች አንድነት ነው። እነዚህ የሁለቱ ህዝቦች አንድነት ብዙ ፈተናዎች ገጥመውታል። እነዛን ፈተናዎች እያሸነፈ እዚህ ደርሷል። ነገም እያሸነፈ ይቀጥላል። ምክንያቱም ከመሪዎች በላይ ስለሆነ፣ አሁን ካለው ትውልድ በላይ ስለሆነ፣ አሁን ካለው ሁኔታ ሁሉ በላይ ስለሆነ፣ ስለዚህ የኦሮሚያ ክልላዊ መንግስት የኦሮሞ ህዝብ ከምን ጊዜውም በላይ የኢትዮጵያን አንድነት ከአማራ ህዝብ ጋር ወንድም ህዝቡ ጋር ያለውን ግንኙነት ይበልጥ ለማጠናከር ቆርጦ እየሰራበት ያለበት ጊዜ እና ህገወጥ ተግባራትን ለማሸነፍ ብዙ ዓመታት የተዘሩትን ዘሮች ቦታ ቦታ ለማስያዝ በከፍተኛ ጥረት እየሰራበት ያለ ወቅት ነው።
ይህንን ንግግር ያደመጡ አንዳንድ የባህር ዳር ከተማ ነዋሪዎች ለቪኦኤ በሰጡት ቃል ቅሬታና ጥያቄ አሰምተዋል። መጀመሪያ የአማራን ህዝብ ይቅርታ መጠየቅ ሲገባቸው አሁንም ቁማር የመሰለ ንግግር አሰምተዋል ነው ያሉ።
ዱዓው መደን የኔ ደም ነው ብሎ ትላንት ደሙን ያፈሰሰውን ህዝብ ንቀው ከዚህ በኋላ ስልጣን በኛ ቁጥጥር ስር ነው ብለው ኦሮሙማ የሚለውን ኢትዮጵያ ላይ ለመጫን የሚፈልጉ በጣም የሚመጻደቁና በመሀል አዲስ አበባ በአፍሪካ መዲናዋ በኢትዮጵያ መዲናዋ አዲስ አበባ ከተማ ላይ አማራን ነፍጠኛ ሰብረነዋል ብለው በድፍረት የሚናገሩ ሰው ናቸው። አቶ ሽመልስ አብዲሳ እንደውም በህግ ሊቀርቡና ሊጠየቁ ሲገባቸው የተገላቢጦች ግን ሽልማት ነው የተሰጣቸው። ይህ በጣም አሳዛኝ ነው። ምንድን ያሉት እርሳቸው? ፖለቲካውን ቁማሩን በልተነዋል፣ ያመኑትን አሳምነን ያላመኑትን ኮንፊውዝ አድርገን እንቀጥላለን፣ ኦሮሞማ እናስፋፋለን፣ አማርኛን እንቀብራለን ያሉ ሰዎች ናቸው።
ስሜ አብርሃም ይባላል። ጳጉሜን የይቅርታ ቀን ስለሆነ እርቅ ቀንም ስለሆነ የአንድ ሀገር ሰዎች ታርቀው ለአንድ ዓላማ ቢንቀሳቀሱ የተሻለ ነው። የአማራ መንግስት ያደረገው የእርቅ ሁኔታ ሆደ ሰፊነቱን የሚያሳይ ነው። ህዝቡም ሆደ ሰፊ ነው። ቀጥታ የመላውን ህዝብ መላውን አማራ ይቅርታ ቢጠይቁ የተሻለ ነበር። ነገር ግን ምንድነው በሌላ መድረክ ይህንን እንደሚያደርጉት ተስፋ አድርጋለሁ። ለህዝባችንም ለኢትዮጵያ የሚበጀው እርቅ ስለሆነ መታረቃቸው ያስደስተኛል። በግሌ
ዛና ካባ ለበሰ ካባውን ተግባራዊ አድርጉ እዛ ያሉት ሰዎች አቅፎ የሚይዝልን ከሆነ አይደለም ካፓብ ሌላም ነገር ብናደርግለት አሪፍ ነው። ለምሳሌ አባይን ተሻገርን ቁማር ተጫወኑ ቁማሩን በላ ነው ብለዋል። እስከዚህ ድረስ ነው። እሱን የሚያርሙ ከሆነ ጥሩ ነው። ለምሳሌ ይቅርታ ነው የሚባለው ከዚህ በኋላ ላለው ነገር እስ 2013 እንየው እስቲ በደስታ ካባውንም አልብሰናል፣ እንግዳም ተቀብለናል። በጣም ሰርፕራይዝ አድርገናቸዋል። እሱን እንግዲህ የሚያሻሽሉ ከሆነ እንግዲህ እግዚአብሔር ይስጣል።
በቅርቡ ኦሮሚያ ክልል ውስጥ በተፈጸመው ጥቃት የኦሮሚያ ክልል መንግስት ምን አድርጎ ነው ፕሬዚዳንቱን ለካባና ለሽልማት የበቁት ያሉ አሉ።
የካባ ትርጉሙ ምንድን ነው? እንግዲህ እንደ እኛ ሀገር ባህል ካባ የምትሸልሚው ሰው በጣም ትልቅ ዋጋና ትልቅ ክብር ላለው ሰው ነው። እሳቸው በሚመሩት ክልል ውስጥ ስንት አማራ በእምነት ክርስቲያን የሆኑ አማራ የሆኑ ሰዎች ስንት ንጹሐን ዜጎች ናቸው ያለቁ? ያውም በጸጥታ ኃይል በፖሊስ ፊት በልዩ ኃይል ፊት ስንት ዙር ነው ልዩ ኃይል ያሰለጠኑ? ይህን እኮ የኢትዮጵያ ሕዝብ በአግባቡ ያውቀዋል፣ ይረዳዋል። ያ ሁሉ ልዩ ኃይል የሰለጠነበት ክልል መከላከያ ሰራዊት በቅርብ ያለበት ቦታዎች ሁሉ ቆመው እየታዘቡ ናቸው። ንጹሐኖች ታርደው ተቆራርጠው ስንት በደልና ግፍ የደረሰባቸው። ይህ ስራ ሲሰራ መምራት ያልቻሉ መሪ እንዴት ጭራሽ በአማራ ክልል ፕሬዚዳንት ሽልማት እንዴት ይሰጣቸዋል? በምን መመዘኛ ነው እኚህ ሰው ተሸላሚ ሊሆኑ የሚችሉት? እና ይህ እጅግ በጣም ያማል። እውነትም እንደተናገሩት ፖለቲካውን ቁማር መጫወች አድርገውታል። እኔ የተሰማኝ ይህ ነው።
በቀጣይ በቤኒሻንጉል ጉሙዝ ክልል የተደረገውን የሰላም መስተጋብር በተመለከተ ሌሎች ሰዎች የሰጡትን አስተያየት አካትቼ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። ከፍተኛ ተስፋ የተጣለበትና በፈቃደኛ ሰዎች ላይ የተሞከረ የነበረው የኮሮና ቫይረስ ክትባት የሙከራ ሂደት እንዲቆም መደረጉ ተዘግቧል። ሙከራው እንዲቆም የተደረገው ክትባቱ የተሞከረባቸው አንደኛው ተሳታፊ የህመም ስሜት የተሰማቸው መሆኑ በመገለጹ ነው። ይሁን እንጂ ሳይንቲስቶቹ በክትባቱና በተሰማው ህመም መካከል ግንኙነት ላይኖር ይችላል ብለዋል። የቪኦኤ ዘጋቢ ሄንሪ ሬጅዌል የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል።
አስትራዜንካ የተባለው የመድኃኒት አምራች ኩባንያ በትናንትናው ዕለት የሙከራ ክትባት ሂደቱ እንዲቆም አዟል። ምክንያቱም ክትባቱን ከወሰዱት መካከል አንድ እንግሊዛዊት በጀርባ አከርካሪያቸው ላይ የሚያቃጥል የህመም ስሜት የተሰማቸው መሆኑን በመግለጻቸው ነው። ትራንስቨርስ ማይልተስ ይሉታል ባለሙያዎቹ። ሴትየዋ ከህመማቸው እንደሚያገግሙ ተዘግቧል። በኦክስፎርድ ዩኒቨርሲቲ እና አስትራዜንካ የመድኃኒት አምራች ኩባንያ እየተሞከረ የነበረው ክትባት የኮሮና ቫይረስን ወረርሽኝ ለመግታት በዓለም ከፍተኛ ተስፋ ከተጣሉባቸው ሙከራዎች አንዱ ነበር። የተሳኩ 3 የተለያዩ የሙከራ ደረጃዎችን አልፎ በዩናይትድ ስቴትስ፣ እንግሊዝ፣ ብራዚል እና ደቡብ አፍሪካ የሚገኙ 30,000 ሰዎችን እያሳተፈ የነበረ ሙከራ ነው። ይሁን እንጂ አሁንም ቢሆን ሳይንቲስቶቹ በክትባቱና ተሰማ በተባለው ህመም መካከል ግንኙነት መኖሩን የሚያሳይ ምልክት አላገኙም። ከሪዲንግ ዩኒቨርሲቲ ዶክተር አሌክዛንደር ኤድዋርድ እንዲህ ይላሉ።
You're giving the vaccine to very large numbers of people and at any given time
ክትባቱን የምትሰጠው ቁጥራቸው በርካታ ለሆኑ ሰዎች ነው። ከነዚህ ሰዎች መካከል እንደማንኛውም ሰው አንዳቸው በሆነ ጊዜ ላይ በአጋጣሚ የሆነ ህመም ሊገጥማቸው ይችላል። ስለዚህ እኔ የሚመስለኝ ይህ አይነቱ ነገር የሚጠበቅ ነው። የሙከራውን ሂደት ቆም አድርጎ የተከሰተውን ነገር መመርመር የተለመደ ነገር ነው።
በርግጥም የክትባት ሂደቱ ቆሞ ምርመራው እየተካሄደ ነው። ምርመራው የሚካሄደው እስከ መቼ ነው የሚለው ግን ጥያቄ ሆኗል። የእንግሊዙ የጤና ሚኒስትር ማት ሃንኮክ ህዝባቸውን ለማረጋጋት እንዲህ ብለዋል።
It just shows how much of an emphasis we put on the safety of the vaccine, even though of
course ይህም ያሳየው ለክትባቱ ምን ያክል ብርቱ ጥንቃቄ እንደምናደርግ ነው። ምንም እንኳን ሁላችንም ቶሎ ሰርቶልን ማየት ብንፈልግም ማለት ነው።
በዚህ ሳምንት የአሜሪካና አውሮፓን አገሮች ጨምሮ ክትባቱን ለመስራት በግንባር ቀደም የተሰለፉት 9 ኩባንያዎች ከምንም ነገር በላይ የክትባታቸውን አስተማማኝ ደህንነት ለማረጋገጥ ቃል ገብተዋል። ዩናይትድ ስቴትስ መንግስት ግን ቀደም ሲል 10 ቢሊዮን ዶላር በመመደብ የክትባት ስራው ሂደት እንዲፋጠንና በመጪው ጥር ወር እንዲደርስ ዘመቻ መጀመሩን አስታውቋል። የአሜሪካ በሽታዎች መቆጣጠሪያና መከላከያ ማዕከልም በአገሪቱ የሚገኙ የጤና ተቋማት በህዳር ወር የክትባት አሰጣጥ እቅድ አውጥተው እንዲዘጋጁ ትዕዛዝ አስተላልፈዋል። በመላው ዓለም ቢያንስ 7 የሚሆኑ የክትባት አይነቶች 3ኛውን የሙከራ ደረጃ ደርሰው በሺዎች የሚቆጠሩ ፈቃደኞችን ያሳተፉ ነው። ዶክተር አሌክዛንደር ስለዚሁ እንዲህ ይላሉ።
It's a slow process because it depends on how many people are being infected. And of course that's spread across various different regions and in different regions you know that the number of cases every given week
በቫይረሱ ምን ያክል ሰዎች እንደተጠቁና እንዲሁም በስንት የተለያዩ የዓለም ክፍሎች እንደተሰራጨ ሲታይ ሂደቱ በጣም አዝጋሚ ነው። በተለያዩ የዓለም ክፍሎች የሚታየው ቁጥር በየሳምንቱ የተለያየ ነው።
እስከ ዛሬ ድረስ ተረጋግጦ ለተጠቃሚዎች እንዲውል የተዘጋጀው ክትባት ስፑቲንክ ቪ የተባለው የራሽያ ክትባት ብቻ ነው። የራሽያ መንግስት ከዳር ጀምሮ ለሩሲያ ዜጎች እንደሚሰጥም አስታውቋል። ባለሙያዎች እንደሚሉት ክትባቱ 3ኛውን የሙከራ ደረጃ ላይ ያልደረሰ በመሆኑ ምን ያህል አስተማማኝ ሊሆን እንደሚችል ስጋት የገባቸው መሆኑን ይናገራሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። ቻይና ተፈጽማለች ስለሚባለው የከፋ ስርዓታዊ የሰብአዊ መብት ረገጣ ጠንከር ተደርጎ እንድትጠየቅ አንድ ዓለም አቀፍ የሲቪል ማህበረሰብ ቡድኖች ጥምረት አሳሰበ። ጥምረቱ ከ60 ሀገሮች የተውጣጡ 321 ድርጅቶችን ያሰባሰበ መሆኑ ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በሚቀጥለው ሳምንት ጉባኤውን ሲከፍት ቻይና ከተጠያቂነት ማምለጧ እንዲያከትም እንጠይቃለን ብለዋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅት ታዬ ታቀርባለች።
የሲቪል ማህበረሰብ ድርጅቶቹ ስብስብ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ከፍተኛ ኮሚሽነር በላከው ግልጽ ደብዳቤ የቻይና የሰብአዊ መብት ሪኮርድ እንዳሳሰበው ገልጿል። በተለይም ሆንግ ኮንግን፣ ቲቤትንና ሰሜን ምስራቁን ሺንጂያንግ ክፍለ ግዛቷን ጨምሮ በሀገሪቱ ዙሪያ የሚፈጸመው መጠነ ሰፊ የሰብአዊ መብት ጥሰት ብርቱ ትኩረት እንዲሰጠው አጥብቀው አሳስበዋል። የሂዩማን ራይትስ ዋች የቻይና ክፍል ዲሬክተር ሶፊ ሪቻርድሰን የቻይና መንግስት በሀገር ውስጥና ከሀገር ውጭ የሚያደርሰው የሰብአዊ መብት ረገጣ ግዝፈት ከተባበሩት መንግስታት የሰብአዊ መብት ምክር ቤት የተለየ ምላሽ የሚሻ ነው ብለዋል።
It is high time the Chinese government actually had some sense that it would face consequences.
የቻይና መንግስት 1 ሚሊዮን ሰዎችን በብሔር ማንነታቸው ብቻ በዘፈቀደ ማሰሩንና ሌሎችን በዛት ያላቸው የከፉ ረገጣዎችን መፈጸሙን ቀጥሏል። ለእነዚህ አድራጎቶቹ አጸፋ እንደሚከተለው በውል ሊገነዘቡ ይገባል።
በዘገባዎች መሰረት በቻይናዋ ሺንጂያንግ ክፍለ ግዛት የሚበዙት የእስልምና ሃይማኖት ተከታይ የሆኑ ዊገሮች የሆኑ 1 ሚሊዮን ሰዎች የተሐድሶ ካምፖች የሚል መጠሪያ በተሰጣቸው ስፍራዎች በቁጥጥር ስር እንደዋሉ ናቸው። መንግስታዊ ያልሆኑት ድርጅቶች ጥምረቱ ባቀረበው አቤቱታ ቻይና የመንግስታቱን ድርጅት የሰብአዊ መብት ምክር ቤት ስልጣን አጣማ ለማቅረብ ያዘችውን ጥረት አስመረበታል። ለደረሰባቸው አፈና ካሳ የሚጠይቁ የመብት ተሟጋቾችን ታሳድዳለች። የቤጂንግ መንግስት የሚወነጀልባቸውን ከባድ የሰብአዊ መብት ረገጣ ድርጊቶች ብቻ ሳይሆን በዓለም ዙሪያ የሚደርሱ ዓለም አቀፍ ወንጀሎችን ለማጋለጥ የሚወሰዱ እርምጃዎችን ይቃወማል ብለዋል። የቻይና መንግስት የሰብአዊ መብት ሪኮርዱን አስመልክቶ የተባበሩት መንግስታት የሚሰጠውን ግምገማ በውስጥ ጉዳይ የለየለት ጣልቃ ገብነት ሲል ውድቅ ያደርጋል። በጄኔቫ የሂዩማን ራይትስ ዋች ዳይሬክተር ጃን ፊሸር ቻይና በመብት ረገጣ አድራጎቶቿ በተጠያቂነት መያዝ አለባት የሚሉ ድምጾች እየጨመሩ መጥተዋል። የመንግስታቱ ድርጅትም ይህንኑ ተመርኩዞ እርምጃ መውሰድ አለበት ብለዋል።
I think what has been striking around this appeal has been to see just so many NGOs from so many different countries not just express
የዚህ አቤቱታ ጉልህ መልእክት ከበርካታ ሀገሮች የተጠራሩ በርካታ መንግስታዊ ያልሆኑ ድርጅቶች ቻይና በራሷ ድንበሮች ውስጥ የምትፈጽመው የመብት አፈና እንደሚያሳስባቸው መግለጻቸው ብቻ አይደለም። በርግጥ ያም በራሱ ምርመራ ሊደረግበት የሚገባ ነው ወይም የሰብአዊ መብት ንቀቷ ያለውን ዓለም አቀፍ አንድምታ የገለጹበት መሆኑ ነው።
የመንግስታቱ ድርጅት የሰብአዊ መብቶች ካውንስል በቻይና መንግስት የሰብአዊ መብት ረገጣ ላይ የሚነጋገር ልዩ ስብሰባ እንዲጠራ የሲቪል ማህበረሰብ ድርጅቶቹ ስብስብ በግልጽ ደብዳቤው ጠይቋል። የሰብአዊ መብት ይዞታውን በቅርበት እየተከታተለ በየአመቱ ሪፖርት የሚያቀርብ ከወገንተኝነት የጸዳ ነጻ አካል እንዲሰይምም ጠይቀዋል። የቻይናው መንግስት የዓለም አቀፍ ሰብአዊ መብት ግዴታዎቹን ማክበር እንዳለበትም ድርጅቱ አጥብቆ ሊያሳስበው ይገባል ብለዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ዛሬ የኢትዮጵያውያን አዲስ አመት ነው። የ2013 ዓመተ ምህረት ዋዜማ ጳጉሜ 5 ላይ እንገኛለን። በአሁኑ የተመለከቱ ዘገባዎችን ከማስደመጣችን በፊት ከኛው ዜማ ጋር ለአጭር ደቂቃ ልተዋችሁ። ኢትዮጵያውያን 2012 ዓመተ ምህረትን አጠናቀው አዲሱን 2013 ዓመተ ምህረት ሊቀበሉ ሰዓታት ቀርቷቸዋል። ለወትሮ አዲስ አመት ሲመጣ አዲስ አበባና አንዳንድ ክልል ዋና ዋና ከተሞች የተለያዩ ዝግጅቶች ሲደረጉባቸው ቆይተዋል። ነገር ግን ዘንድሮ የኮሮና ቫይረስ ወረርሽኝና ከሰሞኑ የታዩ አለመረጋጋቶች ከወትሮ በተለየ የበዓሉን ስሜት ማቀዛቀዛቸውን ነዋሪዎች ይገልጻሉ። ለበዓሉ መዳረሻ ድምቀት የሰጡ የነበሩ የሙዚቃ ድግሶች፣ የንግድ ትርኢቶችና የተለያዩ ባዛሮች አለመኖራቸው የእንቁጣጣሽ በዓሉን ከማደብዘዛቸው ባሻገር በዝግጅቱ ይሳተፉ የነበሩ ተቋማት ጥቅም እንዳጡም ተናግረዋል። ስመኝሽ የቆየ የአዲስ አበባ ነዋሪዎችንና የንግድ ተቋማትን አነጋግራ የዘንድሮ ዘመን መለወጫ አጠቃላይ ስሜትና የነዋሪዎችን ተስፋ የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል። ለወትሮ እንቁጣጣሽን ወይም አዲሱን የዘመን መለወጫ በዓል ለመቀበል አዲስ አበባ ግርግሯን የምትጀምረው ቀደም ብላ ነው። በከተማዋ በየመንገዱ ላይ የሚታዩ ግርግሮች፣ የሙዚቃ ትዕይንቶች፣ የግብይት ስርዓቶች፣ የንግድ ትርኢቶችና ባዛሮች ለበዓሉ መዳረሻ ትልቅ ድምቀት ይሰጡት ነበር። በኢትዮጵያ በኮሮና ቫይረስ ወረርሽኝ የተያዘው ሰው ቁጥር 60,000 ባለፈበት ወቅት የሚከበረው የዘመን መለወጫ ግን እንደተለመደው በደማቅ አቀባበል የታጀበ ለመሆኑን ያነጋገርናቸው ነዋሪዎች ገልጸውልናል። ከነዚህ አንዷ በአዲስ አበባ ልደታ አካባቢ ነዋሪ የሆነችው መሰረት ሰይድ ናት። መሰረት የዘንድሮ ዘመን መለወጫ ስሜቱ በጣም የቀዘቀዘ ነው ትላለች።
ማለት እግዚአብሔር ይመስገን መቼም የነበረውን ጊዜ ስታስቢው፣ በሽታውን ሁሉን ነገር ስታስቢው ዛሬን እናያለን ብለን መጀመሪያ አላሰብንም ነበረ። ግን በጣም ቀዝቃዛ ነው ዘንድሮ። መቼም ከፋሲካው ይሻላል፣ በጣም ቀዝቃዛ ነው። በየመንገዱ በየአደባባዮቹ ሁሉ ቦታ ኤግዚቢሽን ነበረ፣ ገበያ ነበር፣ ግብይት ነበር። ግርግሩ ያው በዓል ድምቀቱ መገበያየቱ ነው ዋናው ነገር እና አሁን እሱ ነገር የለም። በሽታውን ትፈሪያለሽ። ያው ግርግሩ ያው ትራንስፖርቱ ላይ ምናምን ቢኖርም ግን አሁን መገበያየቱ የለም እና በጣም ቀዝቃዛ ነው።
የዘንድሮ ዘመን መለወጫ ድባቡ ይቀንስ እንጂ የበዓሉን መቃረብ ተከትሎ የአዲስ ዓመት ብስራትን የሚያውጁ ባህላዊ ሙዚቃዎች አሁንም በየቦታው ይሰማሉ። አንዳንድ ህንጻዎች በአደይ አበባና በቢጫ ቀለማት ተውበውም ይታያሉ። በገበያ ቦታዎችም ወረርሽኙን ለመክታት የተጣለውን የአካል መራራቅ የጣሱና ጥንቃቄ የጎደላቸው ግብይቶች ይካሄዳሉ ያለችን ደግሞ በጀሞ አንድ ነዋሪ የሆነችው መዓዛ ግርማ ናት።
በበዓል ግርግር ሸሽተን ቀድመን ነው ብዙ ነገር የገዛ ነው ማለት ግን ዶሮም ደፍተን ፍልግ ያሉት ግን አሁን እንደዚህ በተለያየ አጋጣሚ ስወጣ ሰፈራችን ጀሞ አንድ ድምጃ ለገበያ ያለ ጫፍ አካባቢ ላይ 67 ማዞሪያ የሚባል ዶሮም ደጉም የሰውም ትርምስ ኮረና ያለ ፈጽሞ ምስል እንደኔም ግን ብዙ ያደረጉ ሰዎች አሉ። ግን አሁን ብቶቺ በቃ ሙዚቃውም ኬስራው ምንም እንደደበረ ያሳለፍነውንም ያሳለፍን አንመስልም። ግርግሩንም ኮረና አስጠላለንም አንመስል።
ለመዓዛና ቤተሰቧ የዘንድሮን በዓል እጅጉን ያቀዘቀዘው እንደተለመደው ከቤተሰብ ጋር አለመሰባሰባቸው መሆኑን መዓዛ በቅሬታ ብትገልጽም አዲሱን ዓመት ግን በተስፋ ነው የምቀበለው ትላለች።
የዘንድሮን አዲስ ዓመት እንግዲህ ከስጋትና ከተስፋ ጋር ነው የምንቀበለው። በጣም ወደ ተስፋ ያመዝናል ስሜቴ። ግን ለበዓል ጊዜ መጀመሪያ ቀን እህቴ ጋር ሄጄ ከዚያ ደግሞ በሚቀጥለው ቀን ወደ ሶስተኛው ቀን በባለቤቴ ቤተሰቦች ልጆቻችን ይዘን እንሄዳለን። ዘንድሮ ግን ደስ አናደርግም። ለራሱ ሽታ ሳይሆን ለሌላውም ማሰብ ኃላፊነትም ስላለ ነገሩ ምን ቸገረኝ ማለት አትችል። ስለዚህ የሚያስብሽ ነገር ስላለ ስሜቱም የተለየ ነው የሚሆነው።
የዘመን መለወጫና ሌሎች በዓላትን ትልቅ ድምቀት በመስጠት በዓሉን በዓል ከሚያስመስሉ ዝግጅቶች ቀዳሚውን ቦታ የሚይዙት የንግድ ትርኢቶች፣ የባዛር ዝግጅቶችና የሙዚቃ ኮንሰርቶች ናቸው። በዘንድሮ በዓል ግን ሁሉም አለመኖራቸው የበዓሉን ድባብ ለውጦታል ያሉን በአዲስ አበባ ከኤግዚቢሽን ማዕከል ጋር በመተባበር ከ20 ዓመት በላይ የባዛር ትዕይንቶችን የሚያዘጋጀው የሴንቸሪ ፕሮሞሽን ሰርቪስ ዋና ስራ አስኪያጅ አቶ ዘውገ ጀማነህ ናቸው።
ዘንድሮ እንግዲህ ያው አንቺም እንደገለጽሽው በዚህ በኮሮና ምክንያት ማንኛውም አይነት ኤቨንቶች የሉም። በፊት የተለመደው በዚህ ጊዜ ለምሳሌ አዲስ ዓመት የሚዘጋጅበት ጊዜ በጣም በተለይ በኤግዚቢሽን ማዕከል በቀን ከ20,000 ሰው በላይ የሚገኝበት እስከ ለረጅም ጊዜ ነው ዝግጅት የሚካሄደው። ለ23 ቀን ለ24 ቀን ያን ሁሉ ቀን ህዝቡ የሚገበያይበት የሚዝናናበት የተለያዩ ዝግጅቶች፣ ገቢ ማስገቢያ ፕሮግራሞች፣ ድጋፎች የሚደረጉበት የሀገር ውስጥ ምርትና አገልግሎቶች የሚታወቁበት ከፍተኛ ስራ የሚሰራበት ነበረ። እንግዲህ ያለፈው ፋሲካም ሳይሰራ ቀርቷል። አሁንም አዲሱም ዓመት በዚህ ምክንያት ዝግጅት አይኖርም።
በአዲስ አበባ ኤግዚቢሽን ማዕከል በዓላትን አስታከው የሚደረጉ የባዛር ዝግጅቶችና የሙዚቃ ትዕይንቶች በኮሮና ምክንያት ሲሰረዙ ይህ ሁለተኛ ጊዜው ነው። ከ400 በላይ የንግድ ድርጅቶችንና በቀን ከ20,000 በላይ ጎብኚዎችን የሚያሳትፈው ዝግጅት ባሳለፍነው የፋሲካ በዓል በመሰረዙ ምክንያት ሴንቸሪ ፕሮሞሽን እስከ 4 ሚሊዮን የሚጠጋ ኪሳራ እንደገጠመው አቶ ዘውጋ ያስረዳሉ።
በዚህ በፋሲካው ላይ ብንጀምር እኛ እንደነገርኩሽ ለረጅም ወራት ነው ዝግጅት ስናደርግ የነበረው። ማስታወቂያ ሁሉ ከፍተኛ ወጪ አውጥተናል። ትምህርት ስራዎች ሰርተናል። ብሮሸሮች እንደገና ደግሞ ተሳታፊዎችንም የሚያፈላልጉ ኮሚሽን ሁሉ ከፍለናል። ያ ሁሉ አድርገን ያ ነገር ሲፈጠር ያው በሀገር ላይ መጣ ነገር ነው። ምንም ማድረግ አይቻልም። ዋናው መኖር ነው። ግን ቢሆንም ድርጅታችን ወደ 4 ሚሊዮን ብር ኪሳራ ደርሶበታል።
ከንግድ ትርኢትና ባዛር በተጨማሪ የኮሮና ቫይረስ የሙዚቃና የተለያዩ የመዝናኛ ዝግጅቶችን የሚያዘጋጁ ተቋማትንም ክፉኛ ጎድቷል። ኮንሰርቶችና የተለያዩ የመዝናኛ ዝግጅቶችን በማዘጋጀት የሚታወቀው ይሳቃል ኢንተርቴንመንት መስራችና ባለቤት አቶ እዮ ባለማየው ይህ በታሪክ የሚነገር ሌላ ዘመን ነው ይላሉ።
ይሄ በቃ ሌላ ኤራ ነው፣ ሌላ ዘመን ነው እና እንደለመድነው አይነት ነገር የለውም። ጭራሽ ነው እንደዚህ ነገሮች ታይቶ አይታወቁም። ኢቨንትን በተመለከተ እንደተለያዩ ኢንዱስትሪዎች ኢቨንት ደግሞ ዋና ትልቅ ግብአቱ የሰዎች መሰብ ፈርማ እንጨለበት ማድረግ ነው። ይሄኛው ደግሞ ዋና የሚከለክለው ነገር ቢኖር ሰዎችን መሰብሰብ ነው። ኒውዮርክ ሲሆን ኮንሰርት አለ። በቴሌቪዥን የሚቀርቡ ዝግጅቶችም ይደረጋሉ። በተለይ እንዲናየት ከመድረሱ በፊት ሰዎች ተሰብስበው እየቆጠሩ እነዚህ ትልቅ ዝግጅቶች ይዘጋጃሉ። ከተማዎች 5-10 ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰው እነኛና ዝግጅቶች ናቸው አሁን የቀሩት ወይም የማይደረጉት። ስለዚህ በብዙ ነገር አፌክት አድርጎናል። በአለም አይመስልም። እንግዲህ ያልከው ደግሞ የሚቀጥለው የተሰራ ብለን እናምናለን።
ይሳቃል ኢንተርቴንመንት በኮሮና ቫይረስ ምክንያት ድርጅቱ ለአንድ አመት ያቀዳቸውን ዝግጅቶች ማካሄድ ባለመቻሉም ትልቅ ኪሳራ እንደደረሰበት አቶ ዮብ ይገልጻሉ።
ሰብአዊ ብለትን ጠቃላይ ኔሽን ዋይድ ቱር ለማድረግ ፕላን ነበረን። ይህን ሰላምን ለመፍጠር፣ አንድነትን ለመፍጠር፣ ህብረትን ለመፍጠር ይህ ሙዚቃ ትልቅ አቅም ስላለ እሱን ይዘን ቱር ማድረግ አሳብ ነበረን። እሱ በሙሉ ተሰረዘ። በኢኮኖሚውም በብዙም ነገር ነው የጎዳም። ከዛ ደግሞ ከተማ ውስጥም የተለያዩ ዝግጅቶችን የማዘጋጀት ባል ነበረን የአንድ አመት የሚሆን ፕላን፣ እሱን እንግዲህ ተሰርዟል። ስለዚህ ለዛ ስንዘጋጅ የነበረባቸው ጊዜ፣ ገንዘብ ምናምን ያጠፋናቸው ነገሮች አሉ። ስለዚህ ጉዳቱ ከባድ ነው።
የዘንድሮ በዓል ድባቡ ከወትረው ይቀዝቅዝ እንጂ ነዋሪዎች አዲሱን ዓመት የሚቀበሉት በጉጉት ነው። አዲሱ ዘመን የኮሮና በሽታ የሚጠፋበት ብቻ ሳይሆን ለሀገሪቱ በአጠቃላይ የተሻለ ሰላምና መረጋጋት የሚመጣበት፣ ህዝቡ አንድነትን የሚያጎለብትበት የተሻለ ዓመት እንዲሆንም ተመኝተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሽን ለዘገባው እናመሰግናለን። በሌላ በኩል የአምቦ ከተማ ዘጋቢያችን ናቆር መልካ በአምቦ የዋዜማ በዓል ገበያ ደማቅ መሆኑን ነዋሪዎቹን ጠቅሶ ዘገባ አሰናድቷል። በዶሮ በበግ እንዲሁም ሽንኩርት ተራ ተዘዋውሮ ያነጋገራቸው ሸማቾችና ሻጮች ግብይቱ በጥሩ ሁኔታ ቢከናወንም ሰዎች ራሳቸውን ከኮሮና ቫይረስ እየተከላከሉ አይደለም ሲሉ ትዝብታቸውን አካፍለውታል። ናቆር መልካ ተጨማሪውን ያስደምጠናል።
የአምቦ ከተማ ከሰዓታት በኋላ አሮጌ ሊባል የደረሰውን 2012 ዓ.ም ትዝታውን ብቻ አስቀርታ ዓመቱን ሸኝታ አዲሱን 2013 ዓ.ም ለመቀበል የተዘጋጀች መሆኗን የሚያሳብቅባት የዋዜማው ደማቅ ድባብ ነው። የበጉ፣ የፍየሉ፣ የዶሮው፣ የሽንኩርቱ፣ የቅቤው፣ የእንቁላሉ ብቻ የሁሉም ገበያ ደርቶ መዋሉን ነው አንዳንድ የከተማው ነዋሪዎች የተናገሩት። ዋጋው የጨመረም የቀነሰም አለ ይላሉ አስተያየት ሰጪዎቹ።
በመጀመሪያ እንኳን አደረሰ።
እንኳን አብሮ አደረሰን። ድርጅት ጸጋይ ባለሱቁ ነኝ። የበዓሉ ድባብ በጣም አሪፍ ነው፣ ደስ ይላል። የዘንድሮ በጣም ለየት ይላል። ጥሩ ነው፣ ሁሉም ነገር አሪፍ ነው፣ ደስ ይላል። በበጉ ዙሪያም፣ በሸቀጡ ዙሪያም፣ በማንኛውም ነገር እንደውም እንደታሰበው ሳይሆን ኑሮ ውድነት እየተባለ ነበረ፣ ግን ጥሩ ነው፣ ደስ ይላል። በጣም ቀንሰዋል። በበጉም ዙሪያ ብትሄድ ሁሉም ቃኝቴናል። በዶሮም፣ በቅቤውም፣ በሁሉም ዙሪያ በጣም አሪፍ ነው።
እና በአምቦ ከተማ ነው የምንኖረው። የገበያ ድባብ አሪፍ ነው። ያለውም ሁኔታ ከበፊቱ የተሻለ ነው። አሁን ላይ ማለት ነው። በፊት ጨምሮ ነበረ፣ አሁን ላይ ግን ይሻላል ከመስኮች።
ለምሳሌ ምን ጨመረ ምን ቀነሰ?
በፊት ሽንኩርት ጨምሮ ነበረ።
ስንት ገብቶ ነበር?
እስከ 40 ወደ 45 ምንም ተጠግቶ ነበር። አሁን ደግሞ ወደ 30 እየተጠጋ ያለው።
ዶሮ
በፊት 5ም ተገዝቷል፣ 4ም እስከ 300 እስከ 400
እንቁላል
5 እና ደስ ይላል።
ታድሰ ይባላለሁ። አምቦ ከተማ ነዋሪ ነኝ። ከበሽታው ሁኔታ ተነሳ ሰው ብዙ ማይታይ ነበር። አሁን ግን በአመት ባሉ ምክንያት ብዙ ሰው አስፋልት ላይ ይገኛል። ለአመት ባሉ ብዙ ሞቅታ ለአመት ባሉ የሚያስመስል ነገሮች አሉ።
ዝሜ ሶፊያ ደስታ ነው እና አሪፍ ነው። ገበያ ማዜማ ቆንጆ ነው፣ ጥሩ ነው። ያው ኑሮ ውድነት አለ፣ በጣም ውድ ነው። ቅቤ 280 ነው፣ ዘይት 350 ባለ 5 ቅናሽ ነገር የለም፣ ውድ ነው።
ከነጋዴዎቹ መካከልም አስተያየታቸውን የሰጡን እንዳሉት የአዲሱ ዓመት የዋዜማ ገበያ ከታሰበው በላይ ደምቋል። አየለ ቀና እባላለሁ። ከቶኬ ኩታዬ ወረዳ ማሩፍ ቀበሌ ነው የመጣሁት። በግና ዶሮ ነው የሚሸጠው። በጎች ጨርሼ አሁን ዶሮዎችን እየሸጥኩ ነው። ወደ 10 የሚጠጉ ዶሮዎችን ሽጫለሁ። ትላልቆቹን በ450 አነስ አነስ የሚሉትን ደግሞ እስከ 300 ሲሸጥ ነው የዋልኩት። የአዲስ ዓመት ዋዜማ ገበያ በጣም ሞቅ ያለ ነው። ስሜ ደቻሳ ዳድ ይባላል። ተማሪ ነኝ። በእረፍት ጊዜ ደግሞ በጎችን እሸጣለሁ። የግብይት ሁኔታ በጣም ደስ ይላል። አመት ባል ይሸጣል። ዛሬ እስከ 6 በጎችን ሽጫለሁ። የትልቁ ዋጋ እስከ 6500 ብር፣ የትንሹ ደግሞ እስከ 3000 ብር ይደርሳል። የገበያው ድባብ በዓል ይሸጣል፣ በጣም ደስ ይላል ብሏል። በዚህ ሞቅታ ባለው የገበያ ሁኔታ ግን አንድ የተዘነጋ ጉዳይ መኖሩን ሁሉም አልሸሸጉም። የኮሮና ቫይረስ ወረርሽኝ ጭራሽ መኖሩም ተዘንግቷል ባይ ናቸው። ቀድሞ ሲደረጉ የነበሩ ጥንቃቄዎች አለመኖራቸውን ከራሳቸው በመነሳት ገልጸዋል። ያ ደግሞ ዋጋ ሊያስከፍል ይችላል ይላሉ።
በሽታውን በተመለከተ ምንም ጥንቃቄ የተደረገ የለም፣ እንደተረሳ ነው የሚታይ። ማክስ ማድረግ፣ እጃቸውን መታጠብ ረስተዋል፣ ተራርቆ መቆም ረስተዋል። እንደዚህ አይነት ነገሮች ይህ በቃ እንደ ድሮ ተመልሷል። ይህ ደግሞ ከበሽታው መስፋፋት ያሳያል ማለት ነው። ስለዚህ የመጀመሪያው ጥንቃቄ መንግስት ላይ ያደረገውን ጥንቃቄ መንግስትም ትኩረት አድርጎ አሁን ድጋሚ ቢሰራበት እና ሰውም ያስተምር ጥሩ ነው ብዬ አስባለሁ።
ኮሮና ነው እዚህ አምቦ ላይ ያለ አይመስልም። ማክስ ተጠቃሚም የለም። በፊት ነበረ ሰላም ምናምን አይባባሉም ነበር። ሰው የተጨባበጠ ነው። ያው በዓልም ስለደረሰ እንኳን አደረሰ ምናምን ነገር ይባባላል። ያው መዘናጋት አለ። ህብረተሰቡ ኮሮና እንዳልጠፋ ያው በዓሉ እንዳለ ሆኖ እንዳልጠፋ ተገንዝቦ ማክሱንም ሁሉም ነገር በርቀት ቢያደርግ ጥሩ ነበር።
ስለ ኮሮናው በተመለከተ ደግሞ በፊት ጥሩ ነበረ። አሁን ላይ ሰው እየተዘናጋ ነው። ኮሮናም የለም እያሉ ሰው ራሱን እየሸወደ ነው። እንደዛ አትበሉ፣ ለህይወታችሁ ስለሆነ ራሳችሁን ጠብቁ እያልን በተቻለ መጠን ሰውን እየመከርን ነው እኛ።
ህብረተሰቡ በዓሉን በሚያከብርበት ወቅትም ራሱንና ቤተሰቡን ከወረርሽኙ እንዲጠብቅ አሳስበዋል ነዋሪዎቹ። የኢትዮጵያ ጤና ሚኒስቴር ኮቪድ-19ን በተመለከተ በየዕለቱ በሚያወጣው መረጃ እንዳመለከተው በኢትዮጵያ ምርመራ ከተደረገላቸው ከ1 ሚሊዮን በላይ ሰዎች መካከል ከ60,000 ሰዎች በላይ በበሽታው ሲያዙ ወደ 1,000 የሚጠጉ ደግሞ ህይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአሜሪካ መስራች አባቶች የነጻነት አዋጁን ሰነድ ሲያዘጋጁ የማይነጣጠሉ መብቶችን የመኖር የነጻነትና ደስታን የመሻት አይነጠሌ መብቶች ሲሉ ገልጸዋቸዋል። በውጭ ጉዳይ ሚኒስቴር የፖሊሲ እቅድ ቀረጻ ዲሬክተር ፒተር ብርኮዊትስ እነዚህ የሰው ልጅ ሁሉ በሰውነቱ የተላበሳቸው መብቶች ናቸው፣ ዛሬ ሰብአዊ መብቶች ስንል እነሱን ማለታችን ነው ሲሉ ማስገንዘባቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። እነዚህ መብቶች ደግሞ አሉ አስከትለው፣ በአገር ውስጥ የአሜሪካውያንን ነጻነት ብቻ ለማስከበር የቆሙ ሳይሆኑ የትክክለኛ የውጭ ፖሊሲያችንም መሰረት ናቸው።
We took on obligations to champion them in 1948. Presidents from both political parties have championed human rights and America's founding commitments.
በ1948 በተባበሩት መንግስታት ድርጅት የሰብአዊ መብቶች ዓለም አቀፍ ድንጋጌ እንዲጸድቅ የተደረገውን ትግል በመራንበት ጊዜም ተሟግተናቸዋል። ከሁለቱም የፖለቲካ ፓርቲዎች ለነዚህ መብቶች ከበሬታ የተሟገቱ ፕሬዝደንቶች አሉ። ሰብአዊ ፍጡር ሁሉ በሰውነቱ ክብር ይገባዋል የሚለው እምነት አሜሪካ የቆመችበት መሰረት አካል ነው።
የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ልዩ ኃላፊነት የተሰጠው የማይነጣጠሉ መብቶች አጥኚ ኮሚሽን ከአንድ ዓመት በፊት ማቋቋማቸውን ዲሬክተር በርኮዊትስ የተናገሩትንም ርዕሰ አንቀጹ በመጥቀስ ይቀጥላል።
Secretary Pompeo asked members of the commission to investigate to reground America's undoubted commitment to human rights and foreign policy in America's founding.
የውጭ ጉዳይ ሚኒስትር ማይክ ፓምፔዮ አሜሪካ በውጭ ፖሊሲዎቿ የምስረታ ሰነዶቿ በሆኑት በነጻነት አዋጁና በሕገ መንግስቷ ውስጥ ለሰብአዊ መብቶች በጽናት የቆመች መሆኗን እንዲመረምሩና መሰረቱንም እንዲያጠብቁ የኮሚሽኑ አባላት ጠይቀዋቸዋል። በ1948 በፈረምነው የሰብአዊ መብቶች ዓለም አቀፍ ድንጋጌ መሰረት አሜሪካ ለሰብአዊ መብት ከበሬታ ያላት የጸና ቁርጠኝነት በሕገ መንግስታዊ ባህላችን ውስጥ የሰረጸ መሆኑን እንድንረዳው እንዲያ ግዙም ጭምር
አያይዞም ዩናይትድ ስቴትስ ከእያንዳንዱ ሀገር ጋር ባላት ግንኙነት ውስጥ ሁሉ እነዚህ የማይነጣጠሉ መብቶች ቀጥተኛ ሚና ያላቸው መሆኑንም የውጭ ጉዳይ ሚኒስቴር የፖሊሲ እቅድ ዳይሬክተሩ እንዳስረዱ ይገልጻል።
ምሳሌ
We see it, for example, in Secretary Pompeo's repeated condemnations of the imprisonment of Muslim Uyghurs in
ምሳሌ ለመጥቀስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ሙስሊም ዊገሮች በቻይና ማጎሪያ ካምፖች መታሰራቸውን በተደጋጋሚ አውግዘዋል። በ1980ዎቹ ሮናልድ ሬገን በሶቪየት ህብረት በየእስር ቤቱ ጭካኔ በተመላበት አቋም ስለታሰሩ ተቃዋሚዎች ሰብአዊ መብት ተሟክተዋል። ይህ አስተዳደርም የራሷን ዜጎች አፍና የምታሰቃየውን የኢራን እስላማዊ ሪፐብሊክ እንደተጋፈጣትን የምናየው ነው።
የአሜሪካ የውጭ ጉዳይ ፖሊሲ መሰረቱ ሙሉ በሙሉ ሰብአዊ መብት ብቻ አለመሆኑ እውነት ሆኖ ሳለ የሰብአዊ መብት ከበሬታ የውጭ ፖሊሲያችን ቁልፍ አካል ነው በማለት የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ዛሬ የበዓል ዋዜማ እንደመሆኑ ስንብታችን በአውደ ዓመት ሙዚቃ ነው። ደህና ደሩ። መልካም በዓል። I'm gonna make you mine.